The Voice of America.
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ሰላም ጤና ይስጥልን። እንደምን አመሻችሁ አድማጮቻችን። የሐሙስ ጳጉሜ 5 ቀን 2007 ዓ.ም ዝግጅታችንን ይዘን ቀርበናል። የምሽቱ አስተናጋጆች አዳን ፍሳዬና
ሄኖክ ሰማግዜር ነን። በምሽቱ ዝግጅት በአባይ ወንዝ ላይ የሚገነባው የህዳሴ ግድብ ላይ መካሄድ ያለበት የተጽዕኖ ጥናት በተያዘለት የጊዜ ሰሌዳ ያልተጠናቀቀው በተመረጡት አማካሪ ድርጅቶች ችግር መሆኑን የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አስታወቁ።
ኢትዮጵያ በኩል ጥናቱን አዘግተዋል የሚለው ትክክል አይደለም እና ይሄ እንዲታረም እና ግንዛቤ እንዲኖር የምንፈልገው በእኛ በኩል ጥናቱ በታሰበው ወቅት እንዲካሄድ አስፈላጊውን ጥረት እየተደረገ ነው።
በህዳሴ ግድብ የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አቶ ጌዲዮን አስፋው ከአንዳንድ የግብጽ ባለስልጣናት ኢትዮጵያን ጥፋተኛ ያደረጉ አስተያየቶች ከተሰነዘሩ በኋላ የሰጡት አስተያየት ነው። የዕለቱ አብይ ርዕሳችን ይሆናል።
የሱዳን መንግስት ፈጥኖ ደራሽ ኃይሎች በዳርፉር ወታደራዊ ዘመቻ ወቅት በሲቪሎች ላይ በስፋት የተፈጸሙ አስገዳጅ ወሲብና ግድያ በሰብአዊ ወንጀል ሊያስጠይቅ ይችላል ሲል ሁማን ራይትስ ዎች ትናንት ይፋ ባደረገው ሪፖርቱ አስታውቋል። የሱዳን መንግስት ድርጅቱንና ጥናቱን አጣጥሏል።
የዩናይትድ ስቴትስ ከሶሪያና ከሌሎችም ቦታዎች የሚፈናቀሉ ስደተኞችን ለማስፈር መወሰኗን ምን ያህል የሚለው ግን ውይይት እየተደረገበት እንደሆነ የዩናይትድ ስቴትስ ውጭ ጉዳይ መስሪያ ቤት አስታወቀ።
It's impossible to look at the images.
የሚወጡትን ምስሎች ፎቶዎቹንም ይሁን ቪዲዮዎቹን ሁሉንም አይቶ በሁኔታው ስሜቱ የማይናወጥ ሰው አይኖርም።
በሁለተኛው አጋማሽ በኢትዮጵያ ማህበረሰብ ውስጥ ያገለገሉ ዜጎችን የሚያስታውስና የሚያከብር ሽልማት ስነ ስርዓትን የተመለከተ ዘገባ ይዘናል። እስከ 4 ሰዓት ድረስ አብራችሁ እንድታመሹ እየጋበዝን አሁን የምሽቱን ዜናዎች እናሰማለን።
በብዙ ሺህ የሚቆጠሩ ስደተኞች ዛሬ ወደ አውሮፓ ጎርፈዋል። ከስደተኞቹ ብዛት የተነሳ ኦስትሪያ ወደ ሃንገሪ የምታደርገውን የባቡር አገልግሎት ለማቆም ተገዳለች። አውሮፓ ከሁለተኛው ዓለም ጦርነት ወዲህ ይህን ያክል ብዛት ያላቸው ስደተኞች ሲገጥሟት ለመጀመሪያ ጊዜ ነው። የአውሮፓ ህብረት ምክር ቤት አውሮፓ ሀገሮች 1,160,000 የሚሆኑ ስደተኞችን በኮታ እንዲቀበሉ የአውሮፓ ኮሚሽን ኃላፊ ዣን ክሎድ ዩንከር ያቀረቡትን ሀሳብ ደግፏል። ይሁንና ሩማኒያ ይህን ያክል ኮታ ያላቸው ስደተኞችን ልቀበል አልችልም ለማለት ሌላዋ የማዕከላዊ አውሮፓ ሀገር ሆናለች። ኦስትሪያና ሃንገሪ ወደ ግዛታቸው የሚገቡት ስደተኞች ቁጥር ሌሊቱን ጨምሮ አግኝተውታል። ሁለቱ ሀገሮች በአውሮፓ የደረሰው የስደተኞች ቀውስን ግንባር ቀደም ተሸካሚ ሆነው ቆይተዋል። ሃንገሪ 3,000 የሚሆኑ ስደተኞች ሌሊቱን ከሰርቢያ ሾልከው እንደገቡ፣ ኦስትሪያ ደግሞ የዛን ያህል ብዛት ያላቸው ስደተኞች ከሃንገሪ ወደ ግዛቷ እንደገቡ አስታውቋል። ኦስትሪያና ጀርመን ስደተኞቹን እንደሚቀበሉ ባለፈው ሳምንት ካስታወቁ ወዲህ በብዙ ሺህ የሚቆጠሩ ስደተኞች ወደ ሀገሪቱ ሲጎርፉ ቆይተዋል። ግጭት ካለባቸው ሶሪያ፣ ኢራቅ፣ መካከለኛ ምስራቅና ሰሜን አፍሪካ የሚሰደዱ ሰዎች አውሮፓን እያጥለቀለቁ ነው። ዩናይትድ ስቴትስ ከሶሪያና ከሌሎች ሀገሮች የተሰደዱ ስደተኞችን ለመቀበል ትላንት ቃል ገብታለች።
ጽንፈኛው ቦኮ ሀራም የሚያደርሰውን ጥቃት በመሸሽ ወደ ጎረቤት ቻድ፣ ኒጀርና ካሜሩን የተሰደዱትን ቁጥራቸው በብዙ መቶ ሺዎች የሚገመት ለረሃብ ለተጋለጡ ሰዎች የሚያቀርበውን እርዳታ መጠን እያሳደገ መሆኑን የዓለም የምግብ ፕሮግራም አስታወቀ። ሊሳ ሽላይን ከድርጅቱ ዋና መቀመጫ ጂኒቫ ባስተላለፈችው ዜና እንዳመለከተችው አንዳንዶቹ ለከፍተኛ የሰውነት መሟሸሽ ጭምር የተጋለጡ ናቸው። ዝርዝሩን አሉላ ከበደ ያቀርበዋል።
የተባበሩት መንግስታት ድርጅት የዓለም የምግብ ፕሮግራም WFP እንዳስታወቀው በዚህ ከቦኮ ሃራም የኃይለ ጥቃቶች ጋር ተዛምዶ በተፈጠረውና ያደርም እየተባባሰ ለመጣው የምግብ እጥረት የተጋለጠ ቁጥሩ ከ750 ሚሊዮን በላይ የሚደርስ ህዝብ ነው። በአሁኑ ሰዓት የናይጄሪያን ድንበር በሚያዋስኑ አገሮች ተጠልሎ የሚገኘው ቤቲና ሉሸር የWFP ቃል አቀባይ ናቸው። በቅርቡ የደረሱት ጥቃቶች የሀገር ውስጥ ተፈናቃዩን ህዝብ ቁጥር በእጅጉ ለማናርም ምክንያት ሆነዋል ይላሉ።
We are quite concerned about people are really afraid of the Boko Haram. They are telling harrowing stories.
Boko Haram ለከፋ ስጋት የዳረጋቸው ሰዎች ጉዳይ በእጅጉ ያሳሰበን ነው። አንዳንድ ጊዜ ያለማቋረጥ ለቀናት መጓዝን ጨምሮ በጥብጡን በመሸሽ ላይ ሳሉ ስለሚገጥሟቸው እጅግ ዘግናኝ ሁኔታዎች እየነገሩን ነው። በተለይ ህፃናቱና እናቶች የተለየ ጥበቃ ይሻሉ።
ለከፋ አደጋ ተጋልጠው በቻድ ኒጀርና ካሜሮን ተጠለው ለሚገኙት 650 ሺህ ሰዎች የሚቀርበውን የምግብ እርዳታ መጠን ለማሳደግ እቅድ መያዙንም የዓለም የምግብ ፕሮግራም አክሎ አስታውቋል። በአካባቢው ተንሰራፋው የደህንነት ወይም የጸጥታ ቀውስ ሁኔታ የተራዘመ የረሃብ ሁኔታ ይከሰት ይሆናል የሚል ስጋት እንዳደረሰበት WFP አስታውቋል። የምግብ እርዳታው ያመጣው ለውጥ ካሁኑ መታየት ጀምሯል ይላል። ይሁንና የከፋ ሁኔታ እየተባባሰ በመጣበት እየተመናመነ ላለው ካዝናው ማሟያ የ16.3 ሚሊዮን ዶላር ያስቸኳይ እርዳታ ጥሪም አሰምቷል።
ጓተማላ ውስጥ በ10 ሺዎች የሚቆጠሩ ከሁሉም የህብረተሰብ ክፍሎችና ዘሮች የተሰባሰቡ በሙስና የተማረሩ ሰዎች ለውጥ እንዲደረግ ጠየቁ። ሙስናን በሚመለከት የተደረገውን ጥናት ማዕበል የሀገሪቱን ፕሬዝዳንት መከተላቸውን ስድስት ሚኒስትሮችንና በርካታ ሌሎች ባለስልጣኖችን ሊጠራርግ ችሏል ሲል ዴይሊ ኔሽን የተባለው የኬንያ ጋዜጣ ዘግቧል። ለሶስት ዓመታት ያህል ስልጣን ላይ የቆዩት ፕሬዝዳንት ኦቶ ፔሬዝ ሞሊና ከስልጣን ተሰናብተው ባለፈው ሳምንት ታስረዋል። በብዙ ሺህ የሚቆጠሩ ሰዎች ባደረጉት ተቃውሞ ምክንያት የሀገሪቱ ምክር ቤት ከክስ ነጻ የሚያደርጋቸውን መብት እንዲነሳ አድርጓል። ይህ ሁኔታ ኬንያ ውስጥ ካለው ሙስና ጋር ሲነጻጸር ሙስና በሕግ በሰፈረው ደረጃ ወንጀል ቢሆንም በሕዝቡ ልብና አእምሮ ውስጥ ግን ወንጀል እንዳልሆነ ጋዜጣው ያወሳል። ኬንያ ውስጥ ሙስና በጣም የሚዘወተር ከመሆኑ የተነሳ የማያስገርምበት ደረጃ ላይ እንደደረሰ ጋዜጣው ዘግቦ ኬንያውያን ከጓታማላ ተመክሮ እንዲማሩ ያሳስባል።
የሩሲያ ወታደራዊ አማካሪዎች ሶሪያ ያሉት ከሩሲያ በተላኩት ወታደራዊ እቃዎች አያያዝ ለመርዳት ነው፣ በውጊያ ግና ሲሳተፉም ሲል ክሬምሊን ዛሬ ገልጿል። የሩሲያ ፕሬዝዳንታዊ ቃል አቀባይ ዲሚትሪ ፒስኮቭ ሶሪያ ያሉት የሩሲያ ወታደራዊ አማካሪዎች ጥቅስ ለሶሪያ በተሰጡት መሳሪያዎች አያያዝ ለመርዳት በመሆኑ በዓለም አቀፍ ሕግ ማዕቀፍ መሰረት ነው ብለዋል። የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ደግሞ ድሮውንም ቢሆን እዛው የነበሩት የሩሲያ ወታደራዊ ሰራተኞች በጸረ ሽብሩ ውጊያ የሩሲያ ወታደራዊ እቃዎች አጠቃቀምን እያስተማሩ ነው ሲሉ አስረድተዋል። ሩሲያ ድሮም በነበረው ኮንትራት መሰረት ወታደራዊና የሰብአዊ እርዳታ እየላከች እንደሆነም ተጠቁሟል። ዩናይትድ ስቴትስና ኔቶ ማለትም የሰሜን አትላንቲክ ቃል ኪዳን ሀገሮች ድርጅት ሶሪያ ውስጥ የሩሲያ ወታደራዊ ህልውና ጨምሯል የሚለው ወሬ ስጋት እንዳሳደረባቸው ገልጸዋል። አንድ ከፍተኛ የአሜሪካ ባለስልጣን ለአሜሪካ ድምጽ ሬዲዮ ሲናገሩ ሩሲያ ለሶሪያ ወታደራዊ አቅርቦት በአየር ስታቀርብ ቆይታለች፣ ይህም ጥቅስ ጠቃሚ አይደለም ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪ ከሩሲያው አቻቸው ሰርጌይ ላቭሮቭ ጋር ስለ ጉዳዩ በስልክ እንደተነጋገሩ ተገልጿል።
የቻይና የውጭ ጉዳይ ሚኒስትር እስላማዊ መንግስት ነኝ የሚለው ቡድን አንድ ቻይናዊን ጠልፏል ስለሚባለው ወሬ መንግስት እያጣራ መሆኑን ዛሬ ተናግረዋል። ጽንፈኛው ቡድን በድረገጹ ላይ የሁለት ሰዎችን ምስል አውጥቶ መጠኑ ያልተገለጸ ገንዘብ ጠይቋል። የ50 ዓመት ዕድሜ ቻይናዊ ፋንዥንጊ እና ኦሌ ጆሃን ግሪምስጋርድ ኦስትራድ የተባሉ የ48 ዓመት ዕድሜ የኖርዌይ ተወላጅ ናቸው ይላል ድረገጹ። ሰዎቹ መቼና የት እንደተያዙ አይገልጽም። የኖርዌይ ጠቅላይ ሚኒስትር ኤርና ሶልበርግ አንድ የኖርዌይ ተወላጅ ባለፈው ጥር ወር ሶሪያ ውስጥ ሳይጠለፍ እንዳልቀረ እንደተሰማና እስላማዊ መንግስት ነኝ በሚለው ቡድን የተያዘ እንደሚመስላቸው ጠቁመዋል። ኖርዌይ ዜጋዋን ለማስለቀቅ የሚያስፈልገውን ሁሉ አሰባስባለች ብለዋል ጠቅላይ ሚኒስትሩ። ይሁንና መንግስት ለአሸባሪዎች ገንዘብ አይከፍልም ሲሉ ተናግረዋል።
በሰሜንና በማዕከላዊ ጃፓን ላይ የወረደ ከባድ ዝናብ በነበረው ላይ ተጨምሮ ዛሬ አስከፊ የጎርፍ መጥለቅለቅ አስከስቷል። በአስር ሺዎች የሚቆጠሩ ሰዎች ከአካባቢው እንዲወጡም ተደርጓል። ክፉኛ የተጎዳችው ከመዲናይቱ ቶኪዮ ወደ 50 ኪሎ ሜትር የምትርቀው ሶጆ ከተማ መሆኗ ታውቋል። ኪኑጋዋ ወንዝ ሞልቶ አካባቢውን አጥለቅልቋል። የጎርፉ መጥለቅለቅ ቤቶችን ጠራርጎ ወስዷል። በተረፉት ህንጻዎችም ላይ ሰዎች ወደ ጣራና ሰገነቶች ለመውጣት ተገደዋል።
በመጨረሻም ከምድረ ገጽ ጠፍቶ የነበረ ጥንታዊ ቅድመ ሰው ቅሪት እንደተገኘ አንድ የሳይንስ ጠበብት ቡድን ዛሬ አስታውቋል። ተመራማሪዎቹ ስለ ግኝታቸው ያስታወቁት ኢላይፍ በተባለው መጽሔት ሲሆን አዲሱን ቅሪት አካል ሆሞ ናሌዲ ብለውታል። ቀጥ ብሎ ይራመድ የነበረ ሳይሆን እንዳልቀረ፣ ቁመቱ 1.5 ሜትር ክብደቱ ደግሞ 45 ኪሎ ግራም የነበረ ሊሆን እንደሚችል ሳይንቲስቶች ገልጸዋል። እጆቹና እግሩ የሰውን እንደሚመስሉ፣ የጎኖቹ አጥንት ትከሻውና ዳሌው ግን ከዘመናዊ ሰው ይልቅ ከጥንት ቅድመ ሰው ቅሪት አካል እንደሚመሳሰል አስረድተዋል። ይህ ቅሪት አካል ከሌሎች አጥንቶች ጋር የተገኘው በቀላሉ በማይደረስበት ከጆሃንስበርግ ደቡብ አፍሪካ ወጣ ብሎ በሚገኘው ዋሻ ውስጥ ሲሆን ቦታው በሰው ልጅ መሰረትነቱ በዓለም ቅርስነት የተመደበ ነው። እስካሁን ባለው ጊዜ በቦታው የተገኙት በ1500 የሚገመቱ አጥንቶች ቢያንስ የ15 ሰዎች እንደሚሆኑ ተመራማሪዎች ጠቁመዋል። ሆሞ ናሌዲ ከ2.5ና ከ2.8 ሚሊዮን ዓመታት በፊት የነበሩ ናቸው ብለው ያምናሉ። ይሁንና በቦታው የተገኙት አጥንቶች ከዛ ያነሱ ሊሆኑ ይችላሉ። የአጥንቶቹን ዕድሜ ለይቶ ማወቁ ቀጣዩ ተግዳሮታቸው እንደሚሆን የሳይንስ ጠበብቱ ቡድን አስገንዝቧል። አጥንቶቹ ዋሻው ውስጥ በቀላሉ በማይደረስበት ቦታ የተገኙበት ምክንያትም አልታወቀም። አጥንቶቹን የቅድመ ሰው ቅሪቶች በማያዘወትሩት ሁኔታ ሌሎች አስቀምጠዋቸው ሊሆን እንደሚችል ተመራማሪዎቹ ገምተዋል። አድማጮች፣
የምሽቱ የዜና ዝግጅት አብቅቷል። የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22ና በ25 ሜትር ባንዶች እንደዚሁም ደግሞ በሳተላይትም ታገኙናላችሁ። የዛሬውን የሐሙስ ምሽት ዝግጅት ይዘን ስናስተናግዳችሁ የምናመሸው ሄኖክ ሰማግዜርና
አዳነች ፍስሐየንን እስከ 4 ሰዓት አብረናችሁ እናመሻለን። በምሽቱ ዝግጅት ለትንተና የያዝናቸውን ዜናዎች ባጭሩ እናስተዋውቅ።
በአባይ ወንዝ ላይ በሚገነባው ህዳሴ ግድብ ጥናት መዘግየት በኢትዮጵያና ግብጽ መካከል የፈጠረውን ንግግር፣
በሱዳን መንግስትና በሰብአዊ መብት ድርጅቱ ሂዩማን ራይትስ ዋች መካከል የተገባውን ውዝግብ የተመለከተ ዘገባም አለን።
ዩናይትድ ስቴትስ ለሶሪያና ለሌሎች ስደተኞች መጠለያ ልትሰጥ ነው የሚሉ ዜናዎችንም እናካትታለን።
የበጎ ሰው የሽልማት ስነ ስርዓት በአዲስ አበባ ተካሂዷል።
በስፖርት ዘርፍ እጅግ የምንወዳቸው የምናከብራቸው የኢትዮጵያ ባለውለታ የሆኑት አረንጓዴ ቁርጥን ዳግም ያስደገሙ ዶክተር ወልደመስቀል ኮስቴ ናቸው።
አትሌት ደራርቱ ቱሉ በታላቅ ክብር ወደ መድረክ ለጠራቻቸው ዶክተር ወልደ መስቀል ኮስትሬ እኛም እዚህ ከስቱዲዮ ከመቀመጫችን ተነስተን ብዙ ለሀገር ሰርተዋልና ክብር እንሰጣለን። ወደ ሁለተኛው አጋማሽ አካባቢ በስፋት የምናቀርበው ይሆናል። አሁን የዕለቱ አብይ ርዕስ
በህዳሴው ግድብ ላይ መካሄድ ያለበት ጥናት በተያዘለት የጊዜ ሰሌዳ ያልቀጠለው በተመረጡት አማካሪ ድርጅቶች ችግር መሆኑ የኢትዮጵያ የቴክኒክ ኮሚቴ ሰብሳቢ አስታወቁ። ጥናቱን ያዘገየችው ኢትዮጵያ እንደሆነች ተደርጎ በአንዳንድ የግድቡ ወገኖች የግብጽ ወገኖች የሚወራው ወሬ የተሳሳተ ነው ሲሉ አቶ ጌዲዮን አስፋው ለቪኦኤ አብራርተዋል። እስክንድር ፍሬው ከአዲስ አበባ ተከታዩን ልኳል።
የኢትዮጵያ የሱዳንና የግብጽ ሚኒስትሮች እንደዚሁም ባለሙያዎች በሚያዝያ ወር መጀመሪያ ባደረጉት ስብሰባ ነው በህዳሴው ግድብ ላይ የተጽዕኖ ጥናት የሚያደርጉ አማካሪ ድርጅቶችን የመረጡት። የሶስቱ ሀገራት መሪዎች የመግባቢያ ሰነድ በፈረሙ በሁለተኛው ሳምንት በአዲስ አበባው ኢድሊ ሆቴል የተገናኙት ተሰብሳቢዎቹ የተጠቀሰው ጥናት በተያዘለት ጊዜ እንደሚካሄድም ተስፋ አድርገው ነበር። እስካሁን የታየው ግን የጥናቱ ሂደት በተያዘለት የጊዜ ሰሌዳ አለመሄዱ ነው። አንዳንድ የግብጽ ባለሙያዎችና ባለስልጣናት ደግሞ ጥናቱ የዘገየው በኢትዮጵያ ምክንያት እንደሆነ እየገለጹ ይገኛሉ። የኢትዮጵያን የቴክኒክ ኮሚቴ የሚመሩት ኢንጂነር ጌዲዮን አስፋው በእንደዚህ አይነት አስተያየቶች ማዘናቸውን ጠቁመዋል። እርሳቸው እንዳሉት አስተያየቶቹን የሰጡት የግብጽ ወገኖች የፈጸሙት ስህተት ሁለት ነው። የመጀመሪያው ስህተትም በተናጠል መግለጫ መስጠታቸው ነው።
በመጀመሪያ እንደው ግልጽ ማድረግ የምፈልገው ምንድነው፣ በውስጥ ደንባችን የሶስቱ ሀገሮች የቴክኒክ ኮሚቴ ውስጥ ደንባችን ላይ የሚዲያ መግለጫ መስጠት ሶስቱ ሀገሮች ሲስማሙ ነው ሚዲያ መግለጫ የሚሰጠው። ሆኖም አሁን በቅርብ እንደተከታተላችሁትም እኛም እንደተከታተል ነው በግብጽ በኩል ተከታታይ የሚዲያ መግለጫ ይሰጣል። አንዳንድ ጊዜም እነዚህ የሚሰጡ መግለጫዎችን ለኛም አድማጮች ግልጽ ማድረግ ስላለብን ነው አሁን ሚዲያ መግለጫ የምንሰጠው እንጂ በውስጥ ደንባችን ሶስቱ ሀገሮች የቴክኒክ ኮሚቴዎች ሲስማሙ ነው እና ይሄ እንደው ግልጽ ለማድረግ ብዬ ነው።
ኢንጂነር ጌዲዮን ስህተት ሲሉ የተጠቀሱት ሌላ ነጥብ ለጥናቱ መዘግየት የተጠቀሰውን ምክንያት ነው። የሶስቱ ሀገራት የቴክኒክ ኮሚቴ ባደረገው ስብሰባ በዋናና በረዳት አማካሪነት የተመረጡት ድርጅቶች የስራ ድርሻ ምን እንደሚሆን የሚገልጽ መመሪያ ማውጣቱን ኢንጂነር ጌዲዮን አስተውሰዋል። የጥናቱ ሂደት በተያዘለት ፕሮግራም ያልሄደው ሁለቱ አማካሪ ድርጅቶች በዚህ መመሪያ ላይ ባለመግባባታቸው እንደሆነ ማመልክተዋል።
በተሰጣቸው ዝርዝር መሰረት ሁለቱ ኩባንያዎች ተገናኝተው ያንን ስራ የሚያቀርቡበትን የቴክኒካል ፕሮፖዛል ወይም የቴክኒክ ሰነዱን ማቅረብ ነበረባቸው። ያ የቴክኒክ ሰነድ እንግዲህ የጥናቱን አካሄድ በምን መንገድ በምን ይዘት የስራ ክፍፍላቸውን በምን ኤክስፐርት በምን የስራ ድርሻ የሚለውን ዘርዝሮ የሚያሳይ ነው።
እስከ መቼ ነበር ቀነ ገደቡ?
አውሮፓ አቆጣጠር በሴፕቴምበር 5
መስከረም 5 ድረስ
ሴፕቴምበር 5 አዎ መስከረም 5 ድረስ ማለት ነው። በተባለው መሰረት ያ ሰነድ አልቀረበልንም እና ሰነዱ ያልቀረበበት ምክንያት ሁለቱ ኩባንያዎች በሚያደርጉት ውይይት ስምምነት ላይ አልደረሱም። አንዱ የሶስትዮሽን ኮሚቴ ስራ ዝርዝር አክብሬ ለመስራት ስፈልግ ያኛው ይሄንን ባለማክበሩ ሰነዱን አዘጋጅተን ልናቀርብ አንችልም የሚል ነው። ስለዚህ
አንዱ ሲሉ የትኛው ነው የተስማማው? እንግዲህ ዋናው አማካሪ የፈረንሳዩ ድርጅት ነው።
ዝርዝር ውስጥ ላለመግባት ብዬ ነው። ዋናው አማካሪ ሶስትዮሽ ኮሚቴ የሰጠኝን ተግባሮች እና ዝርዝሮች አክብሬ ስሰራ ያኛው አልተቀበለኝም የሚል ነው። ስለዚህ አሁን እንግዲህ ያለንበት ሁኔታ ይህንን ሁኔታ የማጣራት ሁኔታ ነው። ሶስቱ ሀገሮች ሰነዶቹን አይተው ምን ላይ ነው የተደረገው ልዩነት የሚለውን የማጣራት ስራ መስራት አለብን።
እናም ሂደቱ የተጓተተው በአማካሪ ድርጅቶቹ አለመግባባት እንጂ በየትኛውም ወገን ምክንያት አለመሆኑን የኮሚቴው ሰብሳቢ አስረድተዋል።
ይህ ድርድር ቴክኒካዊ ድርድርና ውይይትም ስለሆነ እነዚህን ወደ ሚዲያ ይዞ መምጣቱ ነገሮቹ እልባት ሳያገኙ ልክ አይደለም በሚል በውስጥ ደንባችን ያሰፈር ነው። ለዚህ ነው እኔ ዛሬም ሆነ በሌላ ጊዜ የምንሰጠው የሚዲያ መግለጫ በተደጋጋሚ ከግብጽ በኩል የሚሰጡ መግለጫዎች አሉና ምናልባትም በእኛም በኩል ይሄንን ግልጽ ማድረግ ስላለብን ነው። በምንም መልኩ በኢትዮጵያ በኩል ጥናቱን የማዘግየት ሁኔታ ተከስቶ አያውቅም። በምንም መንገድ የምንሰራው ስራ የሶስት ሀገሮች ውሳኔ ነው። ቢዘገይም ቢፈጥንም የሶስቱ ሀገሮች ውይይት ውጤት ነው እንጂ የሚሆነው በአንድ ሀገር የማዘግየት አይነት አስተያየት አግባብ ያለው አይደለም።
በግብጽ በኩል ተሰጡ ካሏቸው አስተያየቶች ለምሳሌ የትኞቹ ናቸው እናንተን ቅር ያሰኟችሁ ወይም መታረም አለባችሁ የምትሉት?
እንግዲህ ይሄ በኢትዮጵያ በኩል ጥናቱን አዘግተዋል የሚለው ትክክል አይደለም እና ይሄ እንዲታረም እና ግንዛቤ እንዲኖር የምንፈልገው በእኛ በኩል ጥናቱ በታሰበው ወቅት እንዲካሄድ አስፈላጊውን ጥረት እየተደረገ ነው። ስለዚህ በዚህ መልክ የሚሰጠው መግለጫ ትክክል አይደለም ለማለት ነው የምንፈልገው።
የህዳሴው ግድብ በታችኞቹ ሀገራት ላይ የሚያደርሰው ተጽዕኖ ስለመኖሩ የሚደረገው ጥናት የስራ ውሉ በተፈረመ በ11 ወራት ውስጥ እንዲጠናቀቅ የሚጠበቅ ነው። እስካሁን ግን ይህ ውል አልተፈረመም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከምሽቱ 3 ሰዓት ከ20 ደቂቃ ሊሆን የምትከታተሉት የአሜሪካ ድምፅ ሬዲዮ ጣቢያን ነው። የሱዳን መንግስት ፈጥኖ ደራሽ ኃይሎች በዳርፉር ወታደራዊ ዘመቻ ወቅት በሲቪሎች ላይ በስፋት የፈጸሙት አስገዳጅ ወሲብና ግድያ በሰብአዊ ወንጀል ሊያስጠይቅ ይችላል ሲል ዋና ጽፈት ቤቱም በዩናይትድ ስቴትስ ያደረገው ዓለም አቀፉ የሰብአዊ መብቶች ድርጅት ሁማን ራይትስ ዋች ትናንት ይፋ ባደረገው ሪፖርቱ አስታውቋል። የሱዳን የማስታወቂያ ሚኒስትር አህመድ ቢላል ግን ሁማን ራይትስ ዋች አመኔታ ሊጣልበት የማይችል የካርቱም መንግስት ዳርፉርን ለማረጋጋትና በአካባቢው ሰላም ለማስፈን አዎንታዊ ጥረት ባደረገ ጊዜ ሁሉ የሚያጥላላ ድርጅት ነው ብለዋል። ጄምስ በቲ ያጠናቀረው ዘገባ አለ፣ ሰለሞን ክፍሌ ያቀርበዋል።
ዓለም አቀፉ የሰብአዊ መብቶች ተከራካሪ ድርጅት ሁማን ራይትስ ዋች ትላንት ይፋ ያደረገውን ሪፖርት ሲያጠናቅር እንደ አውሮፓውያን ዘመን አቆጣጠር ከግንቦት 2014 ዓ.ም እስከ ሰኔ 2015 ድረስ ዳርፉር ውስጥ በተካሄዱ ጥቃቶች ሰለባ የሆኑ 212 ሰዎችን አነጋግሯል። ከእነዚህ ውስጥም 151 በጥቃቱ ምክንያት ወደ ቻድና ወደ ደቡብ ሱዳን የሸሹ ናቸው ብሏል። 16ቱን ያነጋገረው ደግሞ እዚያው ዳርፉር ውስጥ መሆኑን ሁማን ራይትስ ዋች አብራርቷል። የሱዳኑ የማስታወቂያ ሚኒስትር አህመድ ቢላል ግን ሁማን ራይትስ ዋች ታማኝነት የሌለው የካርቱም መንግሥትን በጎ ሥራዎች ማለትም ዳርፉርን የማረጋጋትና በአካባቢው ሰላም የማስፈን አዎንታዊ ጥረቶችን ሁሌም ጥላሸት በመቀባት የሚታወቅ ድርጅት ነው ሲሉ ክሱን አስተባብለዋል። እንደ እውነቱማ ከሆነ አሉ ቢላል፣ እኛ ሁማን ራይትስ ዋች ድርጅትን የምንመለከተው አመኔታ እንደሌለው አድርገን ነው። አንድ የተሻለ እርምጃ ስንወስድ ሽምቅ ተዋጊዎቹ ራዲዮ ስፋት ያለው አስገዳጅ ወሲብ ተፈጸመ፣ 200 ሴቶች ተደፈሩ በማለቱ ምክንያት ብቻ ድርጅቱ እኛን ይከሳል። ይህን አይነት አሰራሩ ይመስለኛል ሁማን ራይትስ ዋችን ታማኝ ድርጅት የማያደርገው ሲሉ አህመድ ቢላል ተናግረዋል። በያዝነው የአውሮፓውያኑ ዓመት 2015 የካቲት ላይ የሱዳን ጦር ሰራዊት አባላት 200 ሴቶችና ልጃገረዶችን በኃይል አስገድደው ደፍረዋል ሲል ሪፖርት ማውጣቱ ይታወሳል። ድርጊቱ በጥቅምት 2014 የተፈጸመውም በተቀነባበረ ጥቃት መሆኑንና ስፍራውም በሰሜን ዳርፉር ከተማ በታቢት እንደነበር አብራርቷል። በሱዳን የተባበሩት መንግሥታት ድርጅት ተልዕኮ ዩናሚድ ግን በጅምላ ተፈጸመ ስለተባለው አስገዳጅ ወሲብ ምንም አይነት ማስረጃ ወይም መረጃ አልደረሰኝም ሲል ምርመራውን ደምድሟል። ሁማን ራይትስ ዋች ምሕረት የለሾቹ ሰዎች የፈጥኖ ደራሽ ኃይሎች በዳርፉር ሲቪሎች ላይ ያደረሱት ጥቃት በሚል ርዕስ አሁን በመጨረሻ ባወጣው ሪፖርት ባለፈው ጥር በጀበል ማራ ጎሎ ከተማ ውስጥ የደረሰው ጥቃት አሰቃቂ ወንጀል ለመፈጸሙ ጉልህ ማስረጃ ነው ብሏል። አብዛኞቹ ሴቶች የተደፈሩትም ብዙ ወንዶች እየተፈራረቁባቸውና የማኅበረሰቡ አባላት ፊት ለፊት ተቀምጠው እንዲመለከቱ እየተደረገ መሆኑን፣ ይህን ዐይነቱን ግፍ አናይም ሲሉ የተከላከሉ ደግሞ መገደላቸውን ሁማን ራይትስ ዋች በሪፖርቱ ዘርዝሯል። ጆናታን ሎብ የቅርብ ጊዜውን የሁማን ራይትስ ዋች ሪፖርት ካዘጋጁት አንዱ ናቸው። በሪፖርቱ ውስጥ የተካተቱ መረጃዎች በሙሉ የተገኙት ከዐይን ምስክሮችና ከዳርፉር ጥቃት ሰለባዎች ጋር ከተካሄዱ ቃለ ምልልሶች መሆኑን ለቪኦኤ ተናግረዋል። ጆናታን ሎብ
ከ200 በላይ የሚሆኑ የጥቃቱን ሰለባዎችና የዐይን ምስክሮች አነጋግረናል። ከእነኚህ ሰዎችም አብዛኞቹ ያነጋገርናቸው ደግሞ የዳርፉርን ጥቃት ሸሽተው ምስራቅ ቻድ ወይም በደቡብ ሱዳን ሰሜናዊ ክፍል ስደተኞች ካምፖች ውስጥ የሚገኙ ናቸው።
የሱዳኑ የማስታወቂያ ሚኒስትር አህመድ ቢላል ግን የጥቃት ሰለባዎች ከሚባሉት ሰዎች ጋር በቴሌፎን የሚካሄዱ ቃለ ምልልሶች ታማኝነት የላቸውም ብለዋል። ሁማን ራይትስ ዋች ምሉ ምርመራ ማካሄድ ከፈለገ ወደ ካርቱም መጥቶ ወደ ፈለገበት አካባቢ እንዲሄድ እንተባበረዋለን ሲሉም አስገንዝበዋል። ዳርፉርን ለማረጋጋትና ሰላም በአካባቢው እንዲሰፍን ለማድረግ የካርቱም ጽኑ ፍላጎት ነው ሲሉም ሚኒስትሩ አክለዋል። ፕሬዚደንት አልበሽር በቅርቡ ቻይናን በጎበኙበት ወቅት ሁማን ራይትስ ዋች ጥሩውን የቤጂንግ ጉዞ ዜና ለማጥላላት አንድ ነገር ያደርጋል ብዬ ተንብዬም ነበር ብለዋል።
ፕሬዚዳንቱ አልቀረም ቻይናን ጎበኙ። እናም እኛ ቻይና በነበርንበት ወቅት ለሁሉም ሰው አንድ ነገር ተናግሬ ነበር። ያም አንድ ሁለት ቀን ጠብቁና ሁማን ራይትስ ዋች በሱዳን ላይ ዘመቻ ሲያካሄድ ትሰማላችሁ አልኩኝ። በእርግጥም ዘመቻው ተካሄደ። ይሄ በእውነቱ ትክክለኛ አሰራር አይመስለኝም። በሱዳን ላይ የተካሄደ የፖለቲካ ዘመቻ ነበር።
ሁማን ራይትስ ዋች ትክክለኛ ምርመራ ማካሄድ ከፈለገ ወደ ሱዳን ይምጣ። በግሌ በሱዳን ወደ ፈለገበት መሄድ የሚያስችለው ፍቃድ እሰጣለሁ። በቴሌፎን አይሁን እንጂ ከመጣ በኋላ የፈለገውን ሰው ማነጋገር እንዲችልም እድሉን ያገኛል ሲሉ አህመድ ቢላል የሱዳኑ የማስታወቂያ ሚኒስትር አሳስበዋል።
ዩናይትድ ስቴትስ የምትቀበላቸውን ስደተኞች ቁጥር ለመጨመር ቁርጠኛ ነች። ምን ያህል ተቀብለን ማስተናገድ እንችላለን በጥልቀት በማጥናት ላይ ነን ሲሉ የውጭ ጉዳይ ሚኒስትር ጆን ኬሪ ተናግረዋል። ሚስተር ኬሪ ይህን የተናገሩት የመጪውን ዓመት ስደተኞችን የሚመለከቱ እቅዶችና በአውሮፓና በሶሪያ እጅግ በጣም እየተባባሰ ስላለው የስደተኞች ቀውስ ትላንት ከዩናይትድ ስቴትስ ምክር ቤት አባላት ጋር ከተወያዩ በኋላ በሰጡት ቃል ነው። የአሜሪካ ድምፅ ሬዲዮ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ዘጋቢ ፓም ዶኪንስ ያጠናከረችው ዘገባ ዝርዝሩን ይዟል።
ሶሪያውያኑና የሌሎቹም ሀገሮች ስደተኞች ወደ አውሮፓ እየጎረፉ ባሉበት በዚህ ወቅት ዩናይትድ ስቴትስ እየተባባሰ ላለው ሰብአዊ ቀውስ የምትሰጠውን ምላሽ እንዴት እንደምታሳድግ እያሰበችበት ነው። ጉዳዩ በጣም ከባድና አጣዳፊ መሆኑን ለማንም ቢሆን ግልጽ ነው ይላሉ የውጭ ጉዳይ መስሪያ ቤት ቃል አቀባይ ጃን ከርቢ።
It's impossible to look at the images.
የሚወጡትን ምስሎች ፎቶዎቹንም ይሁን ቪዲዮዎቹን ሁሉንም አይቶ በሁኔታው ስሜቱ የማይናወጥ ሰው አይኖርም።
የውጭ ጉዳይ ሚኒስትር ጃን ኬሪ ሀገራቸው በየአመቱ የምትቀበላቸው ስደተኞች ቁጥር አሁን ካለበት ጣሪያው ከሰባ ሺህ ከፍ እንዲደረግ ሀሳብ ማቅረባቸውን የውጭ ጉዳይ ሚኒስቴር አስታውቋል። እስካሁን ያለው የዩናይትድ ስቴትስ ምላሽ ቀውሱ ካለበት የገዘፈ ደረጃ ጋር ሲነጻጸር ጫፉ ጋም የሚደርስ አይደለም ይላሉ የፍልሰት ፖሊሲ ተቋም አባሏ ካትሊን ኖላንድ።
So if we were to up our number to say 100
በየአመቱ የምንቀበላቸውን ስደተኞች ቁጥር እንበል ወደ 100 ሺህ ከፍ ብናደርግ እንኳን 35 ወይንም 40 ሺህ ሶሪያውያን በቀላሉ መቀበል እንችላለን።
የተባበሩት መንግስታት ድርጅት በበኩሉ አሜሪካና ሌሎችም ምዕራባውያን ሀገሮች በዚህ የአውሮፓውያን አመት ውስጥ ብቻ 130 ሺህ ሶሪያውያን ስደተኞችን እንዲቀበሉ ነው የሚፈልገው። ዩናይትድ ስቴትስ እስካሁን በርስ በርስ ብጥብጡ ለተጎዱ ሶሪያውያን መርጃ የለገሰችው ገንዘብ ከ4 ቢሊዮን ዶላር ይበልጣል። በዚህ ወር ውስጥ የምትቀበላቸውን ሶሪያውያን ስደተኞች ቁጥርም ወደ 1800 ከፍ እንደምታደርግ ቃል ገብታለች። ሪፑብሊካን የዩናይትድ ስቴትስ ምክር ቤት አባል ጃን መኬን የኦባማ አስተዳደር የሶሪያን ብጥብጥ አስመልክቶ ፈጣን እርምጃ አለመውሰዱ ለተፈጠረው ቀውስ አስተዋጽኦ አድርጓል ይላሉ።
This crisis didn't come out of nowhere like an earthquake or a tornado. Instead, it's the
ይሄ ቀውስ እኮ እንደ መሬት ነውጽ ወይም እንደ ባህር ማዕበል ከየት መጣ ሳይባል ድንገት ዱብ ያለ ነገር አይደለም። ይሄ እኮ ምክንያቱ ምን እንደሆነ ለመተንበይም የሚያዳግት አይደለም። ከኋላ ሆኖ መምራት የሚለው የኦባማ አስተዳደር ፖሊሲ ውጤት ነው።
ለፕሬዝደንትነት የሚወዳደሩት ሪፑብሊካን ሴኔተር ሊንዚ ግራም በበኩላቸው ዩናይትድ ስቴትስ ስደተኞቹን የሚገባትን ድርሻ ያህል መቀበል ይኖርባታል ብለዋል። ህዝቡንም የበለጠ መርዳት አለባት ሲሉም አስገንዝበዋል።
ፋም ፕሬዝደንት It's not about accepting refugees. It's about destroying the reason they live.
እኔ ፕሬዝደንት ብሆን ነገሩ ስደተኞችን የመቀበል ጉዳይ ሳይሆን ሀገር ጥለው የሚሰደዱበትን ምክንያት ማስወገድ ነው የሚሆነው፣ ተስፋ ሰንቀው ወደ ሶሪያ እንዲመለሱ።
ዩናይትድ ስቴትስ ስደተኞቹን ለመርዳት የምትችልባቸውን መንገዶች እያጤነች ሲሆን የውጭ ጉዳይ ሚኒስቴር አንዱ ዋና ግብ ስደተኞቹ ወደ ሀገራቸው እንዲመለሱ የሚያስችል ሁኔታ መፍጠር መሆኑን ያስረዳል።
አድማጮች የምትከታተሉት ከአሜሪካ ድምጽ ሬዲዮ የአማርኛው ዝግጅት ክፍል በቀጥታ ከዋሽንግተን ዲሲ የሚተላለፍላችሁን የሐሙስ ምሽት ስርጭት ነው።
በበጎ ፈቃደኛ ኢትዮጵያውያን የተጀመረው የበጎ ሰው የሽልማት ስነ ስርዓት ዘንድሮም ለሶስተኛ ዓመት ተካሂዷል። በማህበረሰባቸው ጉልህ ድርሻ የተጫወቱና ያገለገሉ ዜጎች የሚሸለሙባቸው ዘርፎችም ከሰባት ዘንድሮ ወደ 11 አድገዋል። ለመሆኑ እነማን ተሸለሙ? አስቀድመን የዶክተር ወልደ መስቀል ኮስትሬንስም ገልጸናል። ሌሎቹስ? እስክንድር ፍሬው ዝግጅቱም በአዲስ አበባ ተከታትሏል።
ከቀዳማዊ ኃይለ ሥላሴ እስከ ወታደራዊው ደርግ እስከ ኢሃድግ ዘመነ መንግስት ከተራ ሰራተኝነት እስከ ምክትል ጠቅላይ ሚኒስትር ሽመልስ አዱኛ ሁሉንም ሆነዋል። በበርካታ ኢትዮጵያውያን ልብ ውስጥ የገቡት ሽመልስ የተባሉት ግን በተለይ የኢትዮጵያን የርዳታና የመልሶ ማቋቋም ኮሚሽን ሲመሩ ነው። በድርቅ ለተጎዱ ጉልበት ለደከሙ ዜጎች አንደበት ሆነዋል። ለነዚህ ዜጎች ድጋፍ ለማስገኘት ብዙ ሰርተዋል። ሀገራቸውን ወክለው በተለያዩ የዓለም አካባቢዎችም ተንቀሳቅሰዋል። በሌሎች ከፍተኛ መንግስት ኃላፊነቶች ላይ የሰሩት ሽመልስ መንግስታዊ ባልሆኑ ተቋማትም አገልግለዋል። የኢትዮጵያ ቀይ መስቀል ማህበር ፕሬዝዳንት፣ የዓለም አቀፉ ቀይ መስቀልና ቀይ ጨረቃ ማህበራት ፌዴሬሽን ደግሞ ምክትል ፕሬዝዳንት ነበሩ። ለተለያዩ አገልግሎቶቻቸው በአገር ውስጥና በዓለም አቀፍ ደረጃ እውቅና ያገኙት አቶ ሽመልስ ሰሞኑን ደግሞ መንግስታዊ ኃላፊነትን መወጣት በተሰኘው ዘርፍ የበጎ ሰው ሽልማት አሸንፈዋል። በአዲስ አበባ በተካሄደው የበጎ ሰው የሽልማት ስነ ስርዓት የአቶ ሽመልስን ማሸነፍ የሚገልጸውን ወረቀት ያነበቡት ሌላው በጎ አድራጊ ኢትዮጵያዊ ዶክተር በላይ አበጋዝ ነበሩ።
የ2007 ዓ.ም የበጎ ሰው ሽልማት በመንግስታዊ የስራ ኃላፊነት በመወጣት አቶ ሽመልስ አዱኛ
ሰዎች መልስ ለቪኦኤ ሲናገሩ ሽልማቱ የቤተሰቦቼ ጭምር ነው ብለዋል።
እንደዚህ አይነት ድርጅት ውስጥ ስንሰራና ልዩ ውጤቶች ሲገኙ ያ የሚታየው ጎልቶ የሚታየው ወይ ሊቀመንበር የሆነ ወይ ፕሬዝዳንት የሆነ ይወራል እንጂ ብዙ ሰዎች ከዛ ጀርባ አሉ እና ብዙ ደግሞ ስራውም ላይ የሚደክሙና የሚለፉ አሉ። ቤተሰብ ውስጥ ደግሞ ያው እንደ ባለቤትህ አሁን ባለቤቴ በጣም ትደግፈኝና በሐሳብም ትረዳኝ ስለነበረ አንዱ ነገሮች እንዲሳኩ ያደረገው እሱ ነው። ልጆቼም እንደዚሁ የበኩላቸውን አስተዋጽኦ ያደርጋሉ፣ የበኩላቸውንም ደግሞ መስዋዕትነት ይከፍላሉ። የነሱን ጊዜ ሌላ ጋር ስወስደው ግን ምንም ሳይሰማቸው እየሳቁ ደስ እያላቸው አንድ ቦታ ቀጠሮም ሲኖረኝ እዛ ድረስ እየወሰዱኝ ስለሚያደርጉ ደስ ብሎኛል። እና እነዚህ የሚያዘጋጁ ሰዎች በእውነት ጥሩ ነገር ነው ያደረጉት።
ዘንድሮ የበጎ ሰው ሽልማት የተካሄደው በ10 የተለያዩ ዘርፎች ነው። በስፖርት ዘርፍ አንጋፋው የአትሌቲክስ አሰልጣኝ ዶክተር ወልደ መስቀል ኮስትሬ አሸንፈዋል። ፖስታውን በመክፈት አሸናፊውን ያስተዋወቀችው ታላቋ የኦሎምፒክ አትሌት ደራርቱ ቱሉ ነበረች።
የ2007 የበጎ ሰው ሽልማት በስፖርት ዘርፍ እጅግ የምንወዳቸው የምናከብራቸው የኢትዮጵያ ባለውለታ የሆኑት አረንጓዴ ጎርፍን ዳግም ያስደገሙ ዶክተር ወልደ መስቀል ኮስትሬ ናቸው።
ዶክተር ወልደ መስቀል ኮስትሬ
የጉሙዝን ሴቶች የወሊድ ስቃይና ሞት ለመቀነስ የተጋችው ኑሮዋንም በዚሁ ማህበረሰብ መሃል ያደረገችው ትርሃስ መዝገበ በበጎ አድራጎት ዘርፍ ለሽልማት ተመርጣለች። ሽልማቱ አበረታች መሆኑን ለቪኦኤ ያስረድታለች።
በተለይ እኔ በበጎ አድራጎት ዘርፍ ነው የተሸለምኩና ከኔ በጣም የበለጠ የሚሰሩም አሉ። አለም አንዳንድ ጊዜ በበጎ አድራጎት የሚሰራ እይታው በአገራችን በመንግስትም ጥሩ እይታም የለውም። ይህን ነገር ግን እይታው ይቀይራል ብዬ አስባለሁ። ምክንያቱ አንዲት እናት በወሊድ ምክንያት አትሞትም ስልኮ የአንድ እናት በአመት እንኳን ባትሞትልኝ ትልቅ እንትን ነው ብዬ ነው የማስበው። እና የእኔ በጤና ዘርፍ ቢሆን ሌሎች በልማት የሚሰሩ ሴቶችም ወንዶችም አሉና ለቀጣይ በበጎ አድራጎት የሚሰሩ የመንግስትን እይታም ይቀይራል ብዬ አስባለሁ። እዛ የሚሰሩ ብርታት ይጨምራል ብዬ አስባለሁ።
በአይን ህመም ላይ ምርምር የሚያደርጉት በህክምና ያገለገሉት መስኩን መምህር እንደሆኑም የተነገረላቸው ፕሮፌሰር አበበ በጅጋ በሳይንስ ዘርፍ አሸንፈዋል። እንደርሱ አይነት የሚፈጠረው በዘመናት ውስጥ አንድ ወይም ሁለት ጊዜ ነው ሲሉ የሙያ አጋሮቹ የመሰከሩለት ሰዓሊ ታደሰ መስፍን ደግሞ በስነ ጥበብ ዘርፍ የአመቱን ሽልማት ተቀብሏል። በቢዝነስና ስራ ፈጠራ ሰላም ባልትና፣ በቅርስና ባህል ዘርፍ አቶ ሀብተ ስላሴ ታፈሰ፣ በማህበራዊ ጥናት አቶ ደሳለኝ ረሃማቶ፣ በጋዜጠኝነት አቶ ያዕቆብ ወልደ ማርያም አሸንፈዋል። አዲስ በተካተተው ልዩ ተሸላሚ ዘርፍ ደግሞ ፊውተራሪ አመዴ ለማ ተመርጠዋል። የበጎ ሰው ሽልማት እነሆ በሶስት ዙር ለተለያዩ ኢትዮጵያውያን እውቅና ሰጥቷል። በየአመቱ የሚካሄደው የሽልማት ስነ ስርዓትም በርካቶች የሚታደሙበት፣ አድናቆታቸውን በጭብጨባ የሚቸሩበት እየሆነ ይገኛል። ነጋሪት እየተጎሰመ ጥሩምባ እየተነፋ የሚካሄደው ስነ ስርዓት አገርኛ የሆነውን ባህላዊ ስነ ስርዓት የመለሰ የራቀውን ወግ ያቀረበ ይመስላል። እንዲህ ቢሆን በሚል አስተያየት የሰነዘሩ ታዳሚዎችን ማጋጠመውኛል። አንጋፋና ጎልማሳ ወይም ወጣት ጨዎችን በተመሳሳይ ሚዛን አስቀምጦ በአንድ ዘርፍ የማወዳደሩ ጉዳይ መሻሻል ቢደረግበትስ ያሉት ከነዚህ ውስጥ ይጠቀሳሉ። በስፖርት ዘርፍ ለምሳሌ ዶክተር ወልደ መስቀል ኮስትሬና አትሌት መሰረት ደፋር በአንድ ላይ ተወዳድረዋል። መንግስታዊ የሥራ ኃላፊነትን መወጣት በሚለው ዘርፍም አቶ ሽመልስ አዱኛ፣ አቶ ግርማ ዋቄ፣ አቶ መኮንን ማን ያዘዋልና ሌሎች በተመሳሳይ ሚዛን ተቀምጠዋል። የበጎ ሰው ሽልማት መስራችና አስተባባሪ ዲያቆን ዳንኤል ክብረት ለዚህ አስተያየት ምላሽ ሰጥቷል።
ቸጋሪ በተወሰነ መልኩ የሚሆንበታል። ግን እኛ ምንድነው አንድ ሰው ከተሰጠው ድል አንጻር ምን ሰራ ነው? 100 አመት ሊኖር ይችላል፣ 100 ቀን ሊኖር ይችላል። በመቶ ቀን የሰራው ስራ ትልቅ ከሆነ ከተሰጠው አንጻር ነው ሰው የሚመዘነው። ምንም እድል ለምሳሌ አንድ ጠቅላይ ሚኒስትርና አንድ የአካባቢ የሀገር ሽማግሌ እኩል ስልጣን የላቸው፣ እኩል እድል የላቸው። ስለዚህ እኛ ከተሰጠው እድል አንጻር ይሄ ሰው በዛ እድሉ ተጠቅሞ ለሀገሩ ምን ሰራ ነው ትልቁ ጉዳያችን። በዘመንም ያልከፈል ነው ለዛ ነው። ምክንያቱም እኛ ሀገር እንደሌላው ዓለም ብዙ የተጠናከሩ የሽልማት ድርጅቶች ቢኖሩ ኑሮ እነሱ እየሰሩት ስለሚመጡ የእኛ ይቃለላል። አሁን ግን ምንም በሌለበት በባዶ ነገር ላይ ነው እየሰራ ነው ያለ። በጣም ጥቂቶች 5-6 አይሞሉ እነሱንም በጎ ፈቃደኞች የተመሰረቱ ናቸው። እና ስለዚህ ብዙ ሲሆንብህ ብትዘግነውም በዛው ልክ ነው የሚሆነው። ግን እኛ ዋናው መሰረታችን ከተሰጣቸው እድል ከነበራቸው እድል አንጻር ለሀገራቸው ምን ሰሩ፣ እሱ ነው ትልቁ ነገራችን።
ሽልማቱ ለምሳሌ በእጩነት የቀረቡና ዘንድሮ ያልተሸለሙ በአንደኝነት ያላጠናቀቁ በዶክተር በላይ አነጋገር በሚቀጥለው እንደገና የመቅረብ እድል አላቸው? ለምሳሌ እንደገና ሊጠቆም ይችላል አንድ ሰው?
እስካሁን እስከ እንግዲህ አሁን እኔ እስከምናገርበት ድረስ በነበረን አሰራር እንደገና መጠቆም ይችላል ነው። ወደፊት የሚመጣውን አሰራር አላውቅም። በየጊዜው እየተሻሻለ ነው የሚሄደው። ምናልባት ወደፊት አሁን እጩዎቹን መሸለም ስለጀመርን እጩዎቹ ስለተሸለሙ እውቅና ዋናው እኛ መጨረሻ ላይ የሚያሸንፈው ብቻ ሳይሆን እጩዎቹም ጭምር ነው። መታጨትም በራሱ የሆነ ሕዝብ ያውቀዋል፣ የሆነ አካባቢ እውቅና ሰጥቶታል ማለት ነው። ለምሳሌ አባሃዊን ብታይ አብርሃ ጽባሃ ትግራይ የሚገኙ ሰው ናቸው።
አሳደሩ ነው ምትለኝ?
አጋላ አናቃቸውም፣ ግን የሆኑ ሰዎች አውቀዋቸዋል፣ ህይወታችን ለውጠዋል ብለዋል እኒህ ሰው እና እነዚህ ሰዎች እያታወቁ ስለሆነ የሚመጡት ምናልባት ወደፊት እጩ የሆነ ሰው እውቅና እያገኘ ስለሚመጣ መልሶ አይታጭ ልንል እንችል ይሆናል። እስካሁን ባለን አሰራር ግን መልሶ የሚታጭበት እድል ነበረ።
እስካሁን በኮሚቴ ሲካሄድ የቆየው የሽልማት ስነ ስርዓት ከመጪው ዓመት ጀምሮ በተቋም ደረጃ እንደሚቀጥል አዘጋጆቹ አስታውቀዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የምታደምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22ና በ25 ሜትር ባንድ በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። ተከታዩ የተፈጥሮ አካባቢ ሳይንስና ሕይወት ነው። አዘጋጅና አቅራቢው ሰለሞን አባተ።
አዲስ አይነት የሰው ልጅ ምንጭ የተባለ ዝርያ ደቡብ አፍሪካ ውስጥ መገኘቱ ዛሬ ይፋ ሆነ። የግኝታቸውንና የምርምራቸውን ሪፖርት ኢላይፍ መጽሔት ላይ ያወጡትና ዛሬ ለጋዜጠኞች ጆሐንስበርግ ላይ መግለጫ የሰጡት ሳይንቲስቶች የዝርያውን ስም ኦሞናሌዲ ሲሉ ጠርተውታል። የሰው ልጅ ዝርያ አንቀልባ የዓለም ጥብቅ ውርስ እየተባለ በሚጠራው ከጆሐንስበርግ ወጣ ብሎ በሚገኙ የራይዚንግ ስታር አካባቢ ተያያዥ ዋሻዎች ውስጥ ነው ቅሪታ አካሉ የተገኘው። የጋውተንግ ጠቅላይ ግዛት አስተዳደር ምክር ቤት አባሉ ሌቦንግ ማይሌ
ቱዴይ ማርክስ የት አናዘር ፒቮታል ሞመንት ፎር ሳይንስ ኤንድ ዲስካቨሪ ፎር ሂስትሪ ኤንድ ኖሌጅ
ለሳይንስና ለግኝቶች ለታሪክና ለእውቀት ክሬድል ኦፍ ሂውማንካይንድ ለሚባለው አካባቢ የ1992 ዓመተ ምህረት በዓለም ቅርስና ውርስነት መዝገብ ዛሬ አንድ ሌላ ቁልፍ የሆነ ቀን ነው። ከዚህ ግኝት በፊት የተገኙት አጽሞች የሰው ልጅ ምንጭ ለመሆናችን በታሪክ መዛግብት ላይ በጉልህ ያሰፍሩናል።
በእነዚያ ለመድረስና ለመዝለቅ አስቸጋሪ በሆኑ ዋሻዎች ውስጥ የተገኙት አጽሞች የ1500 አካባቢ ኦሞናሌዲዎች እንደሆነ ቢገመትም ዕድሜያቸው ስንት እንደሆነ ገና በግልጽ አልታወቀም። በእርግጥ ይህ ዝርያ ከነ ሉሲ አይነቶቹ ዝርያዎች የተለየ ቢሆንም እንግዲህ ማ ይሆን የሰው ዘር መገኛ? ኢትዮጵያ ወይስ ደቡብ አፍሪካ? የመጪ ውይይቶቻችን ርዕስ ይሆናል።
Climate change is already disrupting our agriculture and ecosystems, our water and food supplies.
የአየር ንብረት ለውጥ ግብርናችንንና የተፈጥሯችንን ምህዳር ዛሬ እያመሳቀለ ነው። ዛሬ አሁን እየረበሸ ነው።
የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ አንኮሬጅ አላስካ ነሐሴ 2007 ዓመተ ምህረት የዩናይትድ ስቴትስ የተፈጥሮ አካባቢ ጥበቃ መስሪያ ቤት እንዲህ አለ።
የዓለማችንን መጋል ለማቆም የሚያስችል አንዳች የተግባር እርምጃ ካልተወሰደ የሚከተለው አደጋ እስከዚህ ምዕተ ዓመት ማብቂያ በሚሊዮኖች የሚቆጠሩ አሜሪካውያንን ይገድላል። በሀገሪቱ ጥሪት ላይ የሚደርሰው ጉዳት በትሪሊዮኖች ዶላሮች የሚገመት ይሆናል።
ኢፒኤ የተፈጥሮ ጥበቃ ኤጀንሲው የሚጠራበት ምህጻር ነው። የዛሬ 3 ወር አካባቢ ባወጣው ሪፖርቱ የሚያጠረቁ እርምጃዎች ካልተወሰዱ 2100 ዓመተ ምህረት ሲብት የዓለም ሙቀት አሁን ካለው እስከ 5 ዲግሪ ሴልሺየስ ሊጨምር እንደሚችል አስጠንቅቋል። አያድርገውና ይህ ትንቢት የሚነገረው እጅግ ባለጠጋ፣ እጅግ ኃያል፣ እጅግም ባለመላ ስለሆነችው ስለ አሜሪካ ነው። ቀን ሞላ ጎደለ ያሉ በድህነት ሰቀቀን ውስጥ ለሚኖሩ የሚመኩበት ጉልበት ለሌላቸው ደግሞም መላ ቢያውቁ እንኳ ማጣፊ ያላጠራቸው ድሆች 2050 ዓመተ ምህረት 60 70 2100 ዓመተ ምህረት ምን ሊመስል እንደሚችል መገመት የሚያቀተው ይኖር ይሆን? ለማንኛውም የኤፒዋ ዳይሬክተር ጂና ማካርቲ ምክር አላቸው።
በያዝነው ምዕተ ዓመት መጨረሻ ላይ በአስሮች ሺዎች የሚቆጠሩ አሜሪካውያኖች ሕይወቶችን ከጥፋት መታደግ እንችላለን። በየዓመቱም በብዙ መቶ ቢሊዮኖች የሚቆጠሩ ዶላሮችን ከብክነት ማዳን እንችላለን። ይሁን እንጂ ፈጥነን መንቀሳቀስ ይኖርብናል። በፈጠንን ቁጥር ለአሜሪካና ለመጪ ትውልዶቿም ይበልጥ የሚበጅ ተግባር እንፈጽማለን።
ሪፖርቱ የተዘጋጀው በአካባቢ ጥበቃ ኤጀንሲውና በበርካቶች ነጻ የሆኑ ላብራቶሪዎች ነው። በተካሄደው ጥናት መሰረት አዝማሚያዎች በዚህ ከቀጠሉ የካሊፎርኒያ ድርቅ እየባሰበትና እየተበራከተ ይሄዳል። የአሜሪካ ምዕራባዊ አካባቢዎች በዱር ሰደድ እሳት መቃጠላቸው እየባሰ ይሄዳል። ምስራቃዊው ክፍል ደግሞ በበረቱ ማዕበሎችና የከበዱ ዶፍ ዝናቦች ይጥለቀለቃል። ብዙ እጅግ በጣም ብዙ ሳይንቲስቶች የሚስማሙበት ሐቅ ይህንን የተፈጥሮአችንን አካባቢ መመሳቀል የሚያስከትለው የሰው ልጅ ተግባራት የከርሰ ምድር ዘይትና ከሰልን በገፍ መጠቀም ነው። መሬት በዚህ ሁኔታ በአጭር ጊዜ ባድማ እንዳትሆን ይፈራሉ። የፊታችን ከህዳር 20 እስከ ታህሳስ 1 2007 ዓመተ ምህረት ዓለም ፓሪስ ላይ ይገናኛል። የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ነው። በብዙ ጉጉት ነው እየተጠበቀ ያለው። ዛሬ ያለ አጋጅና ያለ ሃይባይ ራሱን እንዳሻው ያጠፋል አለ ዓለም አንዳች ማሰሪያ ህግ አስገዳጅ ውል ይወጣል ተብሎ ተስፋ ተጥሏል። ስምምነቱ እውን ከሆነ ከአምስት ዓመታት በኋላ በ2020 ዓመተ ምህረት ማለት ነው በፈረንጅ ዘመን ቆጠራ ወደ ኃይል ይገባል። በድንጋጌዎቹ መሰረትም የዓለም የሙቀት መጠን ከሁለት ዲግሪ ሴልሺየስ እንዳይበልጥ ለማድረግ የሚያስችል የተግባር እርምጃ ይጀመራል። ወደዚያ ስምምነት ስለሚያደርሱ ነጥቦችና ድርድሮች ለቪኦኤ የተናገሩት የመንግስታቱ ድርጅት የአየር ንብረት ጉዳዮች ባለሙያ ካሲ ፍሊን እንዲህ ይላሉ።
And within this discussion is the series of what are the levers that countries need to be able to
በውይይቱ ውስጥ የሚካተቱት ሀገሮች የዓለም ሙቀት መጨመር ከሁለት ዲግሪ ሴልሺየስ እንዳይበልጥ ለማድረግ ተከታታይ እርምጃዎችን እንዲወስዱ የሚያደርጓቸው ገፊ ኃይሎች ምንድን ናቸው? የገንዘብ አቋምስ ምን ይመስላል? የአቅም ግንባታ ክፍሎች ምን ይሆናሉ? ሀገሮች የሚፈልጓቸው የቴክኒክ አካላት ምንድን ናቸው የሚሉ ናቸው።
ከፓሪስ የዓለም ጉባኤ በፊት በርካታ በተፈጥሯችን አካባቢ ላይ የሚመክሩ ስብሰባዎች እየተጠሩ ነው። ባለፉ ቅርብ ቀናት የተካሄደው የአላስካው ስብሰባ የቅርብ ጊዜው ነው። ዛሬ ከትላልቆቹ ጉዳዮች አንዱ የገንዘብ ጥያቄ ነው። ሀገሮች የዛሬ 6 ዓመት በተስማሙት መሰረት ከአምስት ዓመታት በኋላ ክፍያው የሚጀመር በዓመት 100 ቢሊዮን ዶላር ከመንግስትና ከግል ምንጮች ማዋጣት አለባቸው። አፍሪካና እስያ የደሴት መንግስታትም ከአየር ንብረት ለውጡ ጋር እንዲለማመዱና አብረው መዝለቅ እንዲችሉ የሚፈልግ ገንዘብ ነው። ከሁለት ሳምንታት በኋላ መስከረም 15 አቡነ ፍራንሲስ ሊቀ ጳጳሳት ዘካቶሊካውያን ለዓለም መሪዎች በመንግስታቱ ድርጅት መናገሪያ ላይ ቆመው መልእክታቸውን ሲያስተላልፉ ከብርቱ ጉዳዮቻቸው መካከል አንዱ ይኸው የዓለማችን ዕጣ ፈንታ ጉዳይ ይሆናል ተብሎ ታስቧል። ቴክኖሎጂ ለአካል ጉዳተኞች። እንግዳለኝ ሐና በቀለ ትባላለች። ዓይነ ስውር ነች። የውስጧ ብርሃን ግን ለዓይናማዎችም የሚያበራ እንደሆነ የሚታይባት ወጣት ነች።
በቅርቡ ዋሽንግተን ዲሲ ላይ ተካሂዶ በነበረው የፕሬዚደንት ኦባማው የወጣት አፍሪካውያን መሪዎች የ2015 ስብሰባ ላይ ነው ያገኘኋት። እስኪ ጥቂት ከእርሷ ጋር ልተወውት።
አና በቀለ።
የት ነው የምትሰሪው?
በመደበኛነት የምሰራበት መስሪያ ቤት ኢትዮጵያ ናሽናል ዲሴቢሊቲ አክሽን ኔትወርክ ይባላል። 26 ድርጅቶች በአካል ጉዳተኞች ላይ የሚሰሩ በኢትዮጵያ በሙሉ ያሉ ድርጅቶችን በአባልነት የያዘ ህብረት ነው። በዚህ ህብረት ውስጥ ስራ አስኪያጅ ሆኜ ነው የማገለግለው። ለአይነ ስውራን ወይ ደግሞ በከፊል ለሚያዩ የኮምፒውተር ስልጠና ሰጣለሁኝ። ይህ ስልጠና የሚያካትተው የተለይ ወርድ ላይ መጻፍ፣ ማንበብ እንዲችሉ፣ ኢንተርኔት መጠቀም እንዲችሉ የሚያስችላቸው ነው ማለት ነው። ምክንያቱም ብዙ ጊዜ ስናይ ለአይነ ስውራን ብዙ ቴክኖሎጂዎች ምቹ አይደሉም በሀገራችን ያሉት። ስለዚህ ይህንን በመጠቀም ሌሎች ጓደኞቻቸው በትምህርታቸው ብዙ መጻሕፍቶችን ያገኛሉ፣ ብዙ ነገር ከኢንተርኔት ጎግል አድርገው ያወጣሉ፣ መረጃ ያገኛሉ። አይነ ስውራን በምንመለከትበት ጊዜ ግን ለቴክኖሎጂ ያለን እውቀት ዝቅተኛ ስለሆነ ወይ ደግሞ በሀገራችን ስላልተስፋፋ ሁልጊዜ ሰዎችን ነው እንዲያነቡልን እንዲጽፉልን የምንጠይቀው ማለት ነው። ስለዚህ ይሄንን የሚያስወግድ ነው ይሄ ቴክኖሎጂ። ጃውስ ሶፍትዌር ይባላል። ስክሪን ሪደር እንለዋለን። ያ ማለት ልዩነቱ ማንኛውም ኮምፒውተር ላይ ይሄ ሶፍትዌር ይጫናል። ከተጫነ በኋላ በድምጽ ነው እያንዳንዱን ነገር የምንነካውን ነገር ይነግረናል። በዛ መሰረት ከሌሎች ጋር ያለን ልዩነት ምንድን ነው የሚሆነው? እኔ ሰማለው፣ የሚያዩት ሰዎች ደግሞ አይተው ስክሪኑን ይረዳሉ ማለት ነው። ልዩነቱ ያ ብቻ ነው የሚሆነው ማለት ነው። ስለዚህ ማንኛውንም ነገር የምፈልገውን ነገር መጠቀም፣ መረጃ ማግኘት ይቻላል ማለት ነው። ስለዚህ ይህንን እውቀት እንዲያገኙ ተማሪዎች በሃይ ስኩል እንዲሁም ደግሞ በዩኒቨርሲቲ ደረጃ ያሉ አይነ ስውራንን ስልጠና በመስጠት ራሳቸውን እንዲችሉ ከጥገኝነት ነጻ እንዲሆኑ የሚያስችላቸው ነው የሚሆነው ማለት ነው።
በነገራችን ላይ አዲስ አበባ ውስጥ አንድ አዳፕቲቭ ቴክኖሎጂ ሴንተር ፎር ዘ ብላይንድ የሚል ተቋም በአንድ ወቅት ተቋቁሞ ነበረ። ከዚህ ጋር ግንኙነት አላችሁ እናንተ?
እኔ ለመጀመሪያ ጊዜ ይህንን የኮምፒውተር ላይ የመስራትን እውቀት ያገኘሁት ከአዳፕቲቭ ቴክኖሎጂ ሴንተር ፎር ዘ ብላይንድ ከሚባለው ድርጅት ነው።
አናን ይዤልዎ መለሳለሁ። ለዛሬ ጊዜ አበቃ። ከቪኦኤ ተፈጥሮ አካባቢ ሳይንስና ሕይወት ዝግጅት ሰሎሞን አባተ ነኝ። ጤና ይስጥልኝ።
የምታዳምጡት የአሜሪካ ድምፅ ሬዲዮ ጣቢያን ነው። በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በሳተላይት በናይል ሳት ታገኙናላችሁ። አድማጮች ከእናንተው ከአድማጮቻችን ያገኘናቸውን የስልክ አስተያየቶች አሁን እናሰማ።
እንደምናችሁ የአሜሪካ ድምፅ ሬዲዮ የአማርኛው ክፍለ ጊዜ አዘጋጆች፣ ስሜ መስፍን ይባላል። የሚደውለው ከአሜሪካ ውጭ ባሉ ሀገሮች ነው። በቅርቡ የኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ዘረኝነትን በተመለከተ አንስተው አንዳንድ ድግራት አይባል ወሬ ያወሩ ነበር እና በዚህ ተመርኩዤ ነው አስተያየት መስጠት የፈለግኩት። ትልቁ ነገር ምንድን ነው? እሳቸው አይደለም አሁን የኢትዮጵያን ሕዝብ በዘረኝነት ተከፋፍሏል ብለው የሚነግሩን እሳቸው አይደሉም። ራሱ ስርዓቱ ሲመጣ ዘርን መሰረት ያደረገ ኢትዮጵያን እና ሀገሯን ህዝቦቿን ለመበተን አቅዶ የተነሳ ስርዓት ስለነበረ የኢትዮጵያን ህዝብ ዘረኝነት ያስተማሩት ራሳቸው እንጂ የኢትዮጵያ ህዝብ ራሱ ሆን ብሎ ዘረኝነት ያነሳ አይደለም። በእያንዳንዱ ህዝብ የቀበሌ መታወቂያ ወረቀት ላይ እኮ ዘርህ ምንድን ነው፣ ብሔርህ ምንድን ነው ተብሎ ከኦሮሞ ወጣት መታወቂያ ላይ ብሔር ኦሮሞ ይላል። ከአማራ ወጣቶች ላይ በተመሳሳይ እንደ ትግራይ ወጣቶች ላይ እንደዚህና ይህን እያካሄዱ ዛሬ ችግሮች እየተባባሱ ሲመጡ ዛሬ እነሱ ስለ ዘረኝነት የሚታወቁበት ምክንያት ምን እንደሆነ ሊገባኝ አልቻለም።
እንደምን ዋላችሁ አቅራቢዎች፣ በጣም አመሰግናለሁ። የዛሬ አመት አካባቢ ነው መሰለኝ በእናንተ የአሜሪካን ርዕሰ አንቀጽ በሚለው ያቀረባችሁት ነበር። ያ ደግሞ አሜሪካ በሂውመን ትራፊኪንግ ላይ ያላት አቋም የጠነከረ ነው እና በሂውመን ትራፊኪንግ ለተሰማሩት ሁሉንም ተገቢውን ቅጣት ለመስጠት ዝግጁ ነን ብሎ ነበር ያቀረበው። እኔ ግን አንድ ጥያቄ አለኝ ለእናንተም ለአሜሪካ መንግስት። ሆነ ዶ ይባላል እንስሳ ተገዳም ለአንበሳ ስጋ እንዴት መብላት እንደጀመረ እና እነሱንም እንዴት እንደምበላቸው መብላትም እንደሌለበት አብዮትታ ለማሰማት ሄዱ ይባላል። አንበሳ ምን ነው እንዴት ስጋ ለመድክ እንዴት እኛስ ትበላናለህ እንዳንተ እንስሳ ሲሉት አባቴና አያቴን ያስለመዱኝ ይላል። አባቴና አያተሳ ብለው ሲጠይቁት ደግሞ እነሱን ጠይቋቸዋል ይባላል። እኔ ዓለም ላይ ያለ ባለም ውስጥ ያለው ሂማን ትራፊኪንግ ወይም ደግሞ የዓለም ጦርነትን ለዚህ በተለይ በደንብ በተቀናጀና እውቀት ባለበት ለዚህ የተሰማራው ማን ይከፍለዋል? የማታውቀውና የአሜሪካ እጅ የሌለበት ሀገር ሴት አለ ብዬ ብጠይቅ መልሱ ወይም ከእናንተ ወይም ደግሞ ከሚገባው እናንተ የአሜሪካ ርዕስ አንቀጽላችሁ ካቀረባችሁት ይህንን የመልስ እንዳገኘ በእውነቱ ጊዜ እየጠበቅኩ ነው። እና አመሰግናለሁ። ዘራ ብሩክ ነኝ።
ለአስተያየቶቻችሁ ሁላችሁንም እናመሰግናለን። አድማጮች፣ በተዘዋዋሪው የስልክ መስመራችን በተለይ ደግሞ አዲስ ዓመት እየደረሰ ነውና ለወዳጅ ዘመዶቻችሁ የእንኳን አደረሳችሁ መልእክት እንድታስተላልፉ እንጋብዛችኋለን። የስልክ ቁጥሩ 202-205-9942 ነው። ደግሞ አለው 202-205-9942 ነው። የአሜሪካ ድምፅ ሬዲዮ ጣቢያ መሆኑን ስትሰሙ 14 ቁጥርን በመጫን መልእክታችሁን ማኖር ትችላላችሁ። በኢሜይል ደግሞ ከፈለጋችሁ horn@voanews.com ነው። በፌስቡክና በትዊተርም በዚህ ላይ በተለይ በዓሉን ከቤተሰቦቻችሁ ጋር እንዴት እንደምታከብሩ በፎቶግራፎችም ጭምር በቪዲዮም ጭምር ልታጋሩን ትችላላችሁ። ቪኦኤ አማሃሪክ ብላችሁ ተከተሉን። ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
አርክቲክ በዓለማችን የአየር ንብረት ለውጥ ሂደት ውስጥ ቀዳሚው ተጋላጭና ተጎጂም እየሆነ ነው። አካባቢው የተቀረው የዓለም ክፍል እየሞቀ ካለበት ፍጥነት በእጥፍ ነው እየጋለ ያለው ሲል ርዕሰ አንቀጹ መልእክቱን ጀምሯል። አላስካ ዋና ከተማ አንኮሬጅ ላይ በተካሄደው ዓለም አቀፉ የግግር በረዶ ጉባኤ ላይ የተናገሩት የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የሰው ልጅ ተግባር የዓለማችንን የአየር ንብረት ሊሆን ይችላል ብለን እንገምት ከነበረው በባሰ ፍጥነት እየረበሸ እንደሆነ አመልክተዋል። ሳይንስ እውነታውን ሳያዛንፍ እያሳየን ነው ብለዋል ፕሬዚደንቱ። አደጋው እየበረታ ነው። ቀደም ባሉ ቀናት ሩቅ ይመስለን የነበረው ሁሉ እነሆ ዛሬ እያየነው ነው አሉ ኦባማ።
Climate change is already disrupting our agriculture and ecosystems, our water and food supplies.
የአየር ንብረት ለውጥ ግብርናችንንና የተፈጥሯችንን ምህዳር ዛሬ እያመሳቀለ ነው። ውሃችንን፣ የምግብ አቅርቦታችንን፣ ኢነርጂያችንን፣ መሠረተ ልማታችንን፣ ጤናችንን፣ ደህንነታችንን ዛሬ አሁን እየረበሸ ነው። የአየር ንብረት ለውጥ አካሄድ ደግሞ የሌሎችን የሕይወታችንን ዘርፎች አካሄድና አዝማሚያ ሁሉ ይመለከታል። የምጣኔ ሀብቱን አካሄድ፣ የጸጥታችንን አያያዝ ሁሉ ነው የሚዳስሰው። ሁሉም ነገር ነው የሚጎዳው። ዓመት በተለወጠ ቁጥርም አካሄዱና ጉዳቱ እየባሰበት ይሄዳል።
ለዚህ ችግር መፈጠር ዩናይትድ ስቴትስ ያበረከተችውን አስተዋጽኦ እንደምትገነዘብ ፕሬዚደንቱ ማመናቸውን ርዕሰ አንቀጹ ይጠቁምና፣ ይሁን እንጂ ምንም እንኳ ያለፈውን ጉዳት ማስቀረትና መጠገን ባንችልም በኋላ ሊቀለበስ የማይችል ጉዳት እንዳይከሰት ለማድረግ እንደምንችል የሚያረጋግጡልን ሳይንሳዊ ራዕይና የቴክኖሎጂ ፈጠራዎች አሉን ማለታቸውን አስታውሷል። በአውሮፓ አቆጣጠር ከ2009 ዓመተ ምህረት ጀምሮ ዩናይትድ ስቴትስ ለንጹሕ ኢነርጂን በውጤታማ መንገድ ለመጠቀም ከተሽከርካሪዎችና ከሕንፃዎች የሚወጣ የተቃጠለ ጋዝን መጠን ለመቀነስ እጅግ የሰፋ መዋዕለ ንዋይ ማፍሰሷን ርዕሰ አንቀጹ ገልጾ፣ ባለፈው የአውሮፓ ወር ኦገስት ወይም ነሐሴ ውስጥ ፕሬዚደንት ኦባማ በወሰዱት እርምጃ ከኃይል ማመንጫዎች ያለ ገደብ ይለቀቅ ለነበረው ዝቃጭ ሀገር አቀፍ ደረጃ የደነገጉለት መሆኑን አመልክቷል። ይህ እርምጃ የአየር ንብረት ለውጥን ለመቆጣጠር ዩናይትድ ስቴትስ እስከ ዛሬ አሳይታ በማታውቅ ሁኔታ የወሰደችው እጅግ ጠቃሚ እርምጃ ነው ብሎታል ርዕሰ አንቀጹ። በጤናማ የተፈጥሮ አካባቢና በጠንካራ የምጣኔ ሀብት እድገት መካከል ግጭት ፈጽሞ እንደሌለ እያረጋገጥን ነው ብለዋል ፕሬዚደንት ኦባማ ለአላስካው ጉባኤ ተሳታፊዎች። ይሁን እንጂ መንቀሳቀስ በሚገባን ፍጥነት አይደለም እየተንቀሳቀስን ያለ ነው። እዚህ ከተሰበሰብን ሀገሮች አንዳችን እንኳ መራመድ የሚገባንን ያህል እየተራመድን አይደለም። ይህ የአጣዳፊነት ስሜት ዓለም አቀፉ ማኅበረሰብ በያዝነው የአውሮፓ ዓመት መጨረሻ ፈረንሳይ ዋና ከተማ ፓሪስ ላይ በሚሰበሰበው የተባበሩት መንግሥታት ድርጅት የአየር ንብረት ጉባኤ ላይ እንድንስማማ
ያስገድደናል። የሰው ልጅ ተግባር የተፈጥሯችንን አካባቢ እየለወጠ እንደሆነ እናውቃለን። በዚህ ላይ ደግሞ ልንነታረክ አይገባንም ብለዋል ፕሬዚደንት ኦባማ። ይህንን ችግር ሳይንስን ልንገዳደር ልንክድ አንችልም። ይልቅ ችግሩን እንዴት እንደምንጋፈጥ አግባብነት ያለው ክርክር ማድረግ እንችላለን። ፕሬዚደንቱ አክለውም የተፈጥሯችንን አካባቢ ሁኔታ እንዲህ ከቀጠለ የሚከተሉትን እጅግ አጥፊ መዘዞችም እናውቃለን ብለዋል። ርዕሰ አንቀጹ በማጠቃለያው የፕሬዚደንት ባራክ ኦባማን የአላስካ ጉባኤ ንግግር እንዲህ ጠቅሷል። ከጉዳዮች ሁሉ በዚህ ጉዳይ ላይ እጅግ ዘግይተናል። ያ ጊዜ እነሆ ዛሬ ሆኗል።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
መስከረም ሲጠባ መቼም ወዳጅ ዘመድም እንኳን አደረሳችሁ ይባላል። የአሜሪካ ድምፅ ሬዲዮ ለአድማጮቹ፣ ለወዳጅ ዘመድ፣ እንደዚሁም ለጓደኛ፣ ለቤተሰብ በሙሉ መልእክት የምታስተላልፉበት መስመር ከፍቷል። በስልክ ቁጥራችን 2022059942 በመደወል እንኳን አደረሳችሁ በማለት መልእክቶቻችሁ እንድታሳልፉ ተጋብዛችኋል። መልካም አዲስ ዓመት እንኳን አደረሰን። አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች እነዚሁ ነበሩ። እዚህ በስቱዲዮ ፕሮግራሙን የመራችልን ብርሃን ኃይሉ ስትሆን የዕለቱ ስርጭት አዘጋጅ ትዝታ በላቸው ናት።
ስናስተናግዳችሁ ያመሸነው አዳነች ፍስሐዬና
ሄኖክ ሰማእግዜር ነን። ቀጥሎ የትግርኛ ዝግጅት ይቀርባል። ነገ ከምሽቱ በአንድ ሰዓት በቀዳሚው፣ በሶስት ሰዓት ላይ ደግሞ በመደበኛው ስርጭት እስከምንገናኝ ሰላም፣ ደህና ደሩ። Dad is Ababa, but I got it in the back.